የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በአለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን በቅድሚያ እንደምንሰንብታችኋል ይያልን የከበረ ሰላምታችንን እናስቀድማለን። የዛሬ ሰኔ 22 2006 ወይም እንደ አውሮፓ አቆጣጠር ጁን 29 2014 የኢትዮጵያ አንድነት ሬዲዮ ስርጭት እንደተለመደው የተለያዩ ፕሮግራሞችን አካተን ቀርበናል። በቅድሚያ በ15 ቀኑ የተስጋጀ የሚቀርበው ከታሪክ ማህደር እናስደምጥና ለ12 ሰዓት ሲሆን የሳምንቱን ዋና ዋና ዜናዎች እናቀርባለን። ከዚያም የኢትዮጵያ ህዝብ የጋራ ትግል ሸንጎ በሰኔ ወር የሸንጎ ድምጽ እትም ላይ ከወጣው መልእክታቸው ስለ አባይ የፖለቲካ አንቆቅልሽ በሚል ርዕስ የቀረበውን ትንተና እናስደምጣለን። በመቀጠልም ሞሮሽ ወገኔ የአማራ ድርጅት ያወጣውን የስብሰባ አቋም መግለጫ እናነባለን። በመጨረሻም የተለመደውን የሬዲዮኑን ሳምንታዊ ርዕስ አንቀጽ እናስደምጥና የፕሮግራማችን ፍጻሜ ይሆናል። እንግዲህ አድማጮቻችን የዕለቱን ዝግጅት ከመጨረሻው እንድትከታተሉ የዘወትር ግብዣችንን እያስቀደም ወደ ፕሮግራሙ እንሸጋግራለን።
Thank you. ታሪክ ማህደር አድማጮቻችን እንደምን ከረማችሁ በማለት ሰላምታችንን በትህትና እናቀርባለን። በዚህም ምሽት የዚህ ዝግጅት ክፍለ ጊዜ ያጼ ምኒልክን ያመራር ስልትና ያድዋ ድል በሚል አርስት በዶክተር ጌታቸው ኃይሌ የተዘጋጀ አጭር ጽሑፍ ይዘንላችሁ ቀርበናል። ያጼ ምኒልክ ያመራር ስልትና ያድዋ ድል ጌታቸው ኃይሌ። ስለ ኢትዮጵያ መጥፎ ገጽታ ለምን አትጽፍም የሚሉ ጥቂቶች አይደሉም። ምን ሳይጻፍ ይቀራልና መጥፎ ገጽታዋ በውሸት እየተቀመመ ስለተጻፈና ስለተነገረም አይደለም እንዴ ዛሬ አገሪቱ ተዚህ ታስከፊ ሁኔታ ላይ የወደቀችው? ሆኖም አሁንም የሚታረም ነገር ታየው። ታሁን በፊት እንዳደረኩት ለማረም ስልጣን ላላቸውና ግዴታቸው ለሆኑ ወገኖቼ ማመልከቴን አላቋረጥም። ተዛ አልፎ እንደገና አገርን በአደባባይ መውረፍ ግን ትርፉ ስድብ ለተሳዳቢ ማቀበል ብቻ ነው ይላሉ ጌታቸው ኃይሌ። ወደ ተነሳሁበት ልመለስና እስታሁን በተነገረውና በተጻፈው ውስጥ ያልጎሉ ወይም ባጭር የተቀጩ ነጥቦችን ብቻ በጥቂት ገጾች ለማስፈር እሞክራለሁ። እንደ መግቢያ በንግስ መብት ወይም ሌጂቲመሲ ቱ ሩል ልጀምር በማለት ጌታቸው ኃይሌ ጽሑፋቸውን ያስተዋውቃሉ። ነጋሲው ማን ነው? እስታሁን በደረሰን ባህል መሰረት ህዝብም ተቀብሎት የነበረው የመንግስ መብት የነበራቸው ሰዎች ነበሩ። የመንገስ መብት የሌለው ሰው አይነክስም ነበር። የሚገርመው አንዳንድ ሰነዶች እንደሚያመለክቱት የመንገስ መብት ያለው ባይነክስም ንጉስ ይባል ነበር። መንግስትም እንደ ርስት አንድ ቤተሰብ በልጁ የሚያወርሰው ሀብት ነበር። አጼ በጉልበቱ የሚባለው አነጋገር አንድ ጡርሸኛ ተነስቶ የበላይ ለመሆን መብት ሳይኖረው የበላይ ልሁን ሲል ነው። በኢትዮጵያ ለመንገስ የሚፈልግ ሰው መጀመሪያ ማድረግ የነበረበት መንግስቱን ያቋቋሙት የአክሱም ቤተ መንግስት ዝርያ መሆኑን አውጆ ነበር። የዛጉዌ ነገስታት ምንም ጻድቃን ነን ቢሉ ተቀባይነት ያጡት የአክሱም የንጉስ ቤት ቀጣዮች ባለመሆናቸው ነው። ይቸግራቸው ንግስት ማክዳ ኢየሩሳሌም ሄዳ ተንጉስ ሰለሞን ልጅ ስታረግዝ የኛና ታሽከር ሆና አብራ ሄዳ ስለነበር እሷም አርግዛ ተመለሰች የሚል ታሪክ ፈጠሩ። አንድ ጊዜ በዘመነ መሳፍንት የኢትዮጵያ መንግስት ወራሲ ነኝ የሚል ጀግና ጠፍቶ ነበር። የሆነውን የታሪክ ዘጋቢው እንዲህ ሲል መዝግቦታል። ባልጋው ላይ ማንም የሚቀመጥበት ታጣ። ድሉ የራስ ወልደ ገብርኤል ሆነ። ልጃቸውን በአባት አልጋ ተቀመጥ ቢሉት ስለ አባቱ ሞት እያለቀሰ እምቢ አለ። አሉላም ጉክሳን እንዲህ አለው፣ ባልጋው አንተ ተቀመጥ። ጉክሳም አሉላን እንዲህ ሲል ጠየቀው፣ ማን ሰጠን ብለን በሰው አልጋ እንቀመጣለን? አሉላም እንዲህ ሲል መለሰ፣ ረቢ ሰጠን ብለን። ተዛ ወዲያም አሉላ አዋጅ አስነገረ እንዲህ ብሎ፣ የሞትንም እኛ ያለንም እኛ፣ ለጉግሳ ያልታጠቀ ወንዱን ብልቱን ሴቷን ጡቷን ትቆረጥ ብሎ አስነገረ። አልጋውን የእጁ የእስልምና ሃይማኖት ተከታዮች ኦሮሞዎች የንግስ መብቱን ረቢ እግዚአብሔር ሰጠን ብለው ያዙት። ካሳ የሚባሉ ጀግና መብቱ የኔ የነገስታቱ ዘር ነው ብለው ተነስተው ደጃዝማች ውቤንና ራሳሊን ደብዛቸውን አጥፍተው የቴዎድሮስን ስም ይዘው እስቲነክሱ እነዚሁ ገዙ። ልጅ ምኒልክም ሲነክሱ ተልብነ ድንግል ተነስቶ በሳህለ ስላሴ አባዲና ተዛም ባባታቸው በኃይለ መለኮት በኩል አድርጎ የደረሰው የጥንቱ አልጋ ወራሽ መሆናቸውን አሳይተው ነው። የምኒልክ አርቆ አስተዋይነት ተምን እንደመጣ ገና ብዙ ጥናት ያስፈልገዋል። ትልቁ ምክንያት ግን በመቅደላ የአጼ ቴዎድሮስ እስረኛ በነበሩበት ጊዜ ተሀገረ ሊቃውንትና ተውጭ ሀገር እስረኞች ጋር መጎልመስ ሳይሆን አይቀርም። ዜጋቸው እምዬ ምኒልክ እንዲላቸው አድርገውታል። የአጼ ቴዎድሮስ ጭካኔ ሽንፈትን እንዳስከተለ ስላዩ ተቀናቃኞቻቸውንም በፍቅር አሸነፏቸው። የቅኝ ገዢዎችን ተንኮልና ዲፕሎማሲ አይተው በዘዴ መቷቸው። የአጼ ምኒልክ አስተሳሰብ ምን አይነት እንደነበረ ካቶሊካዊው አለቃ አጽሜ ያዩትን እንዲህ ሲሉ አስፍረውታል። አጼ ምኒልክ ዘውድ የደፉ ዕለት ተንጉስ ሥልጣን ሰገድ ሱስኒዮስ ጀምሮ የተሠራውን 35 ሹመት ለጦር አበገዞቻቸው ሰጡ። አጼ ዮሐንስም እንደ ባህሉ አድርገዋል። ሹመቱን ግን የሰጡት ለትግራይ ተወላጆች ብቻ ነበር። አጼ ምኒልክ ተሌላ አካባቢ ለመጡት ጭምር እንጂ ሹመቱን ለሾዎች ብቻ አላደሉም። ቅድመ አድዋ ኢትዮጵያ እንደ ቴዎድሮስና እንደ ዮሐንስ ያሉ ታላላቅ ነገሥታት አግኝታ ነበር። ጀግንነትን፣ ሃይማኖትን፣ ብልሃትን ጎንጉኖ የታጠቀ ግን ምኒልክ ብቻ ነበር። አንድ ሪቻርድ ኮልክ የተባለ የታሪክ ጸሐፊ Between the Jaws of Hyenas, A Diplomatic History of Ethiopia, 1876-1896 በጅቦች መንጋጋ መካከል የኢትዮጵያ የዲፕሎማቲክ ታሪክ 1876-1896 እንደ አውሮፓ አቆጣጠር በሚል አርስ ምኒልክ ተምዕራባውያን መንጋጋ ገብተው ሲያመልጡ የታዘበውን በጽሑፍ ትቶልናል። ሌላው ታሪክ ጸሐፊያቸው ጸሐፌ ትእዛዝ ገብረ ሥላሴ ደግሞ እንዲህ ይሉናል፣ ጥፋት የተገኘበት ሰው ገንዘቡን ተወርሶ እጁን ታስሮ መሬቱ ይሸጥ ነበር። ነፍስ የገደለ ሰውም ራሱ ቢያመልጥ ዘመዱ እስከ ሦስት ትውልድ መሬት ይነቀል ነበር። ንጉሠ ነገሥቱ ግን ተዋያት በመለስ አዋሽ ድረስ ያለውን የጋሻ መሬት ሁሉ እንደ መንዝር ርስት አድርጌልሃለሁ፣ ምንም ብታጠፋ በገንዘብህ ተቀጣ እንጂ መሬትህ አይነቀል ብለው አዋጅ ነገሩ ብለው መዝግበዋል። የኢየሩሳሌሙ የኢትዮጵያ ገዳም ታሪክም አጼ ምኒልክን የሚያስከብር ድርጊት እንዲህ ሲል መዝግቧል። ጥንት የክርስቲያን ሀገሮች በቅድስት ሀገር በኢየሩሳሌም ቦታ ሲይዙ ኢትዮጵያም ቦታ ይዛ ነበር። ግን እዛ የሚኖሩ መነኮሳት ሕይወት ነገሥታቱን ሁሉ ጊዜ ያስቸግር ነበር። በተለይ መንገዱ በእስልምና ሃይማኖት ተከታዮች ኃይል ስለተያዘ እንኳን ገንዘብ ሊላክላቸው ጳጳስ ተግብጽ የሚመጣው በጭንቅ ነበር። አርቆ አስተዋዩ አጼ ምኒልክ መነኮሳቱን በወለዱ ሊያኖሯቸው የሚችል ገንዘብ ኢየሩሳሌም በሚገኝ ባንክ አስቀመጡላቸው። መኳንንቶቻቸውም እዛ ቤት እንዲሰሩ መከሯቸው። የሰሯቸው ቤቶች እስከ ዛሬ ይከራያሉ። የአጼ ምኒልክ ስልተኝነት ዋና ዋናዎቹ ባጭር ባጭሩ ተዚህ ቀጥሎ የተዘረዘሩት ናቸው። አንደኛ፣ የአጼ ቴዎድሮስ እስረኞች መቅደላ ላይ ሲማቀቁ ልጅ ምኒልክና አጃቢዎቻቸው ምንም ሳይነካቸው አመለጡ። ሁለተኛ፣ የወሎ ገዢ ልዕልት ወርቂት ልጇ ስለታሰረባት ምኒልክና አጃቢዎቻቸው በእሷ ግዛት ሲያልፉ እነሱን ይዛ ለልጇ መድህን ለአጼ ቴዎድሮስ አሳልፋ ትሰጣቸዋለች ተብሎ ተፈርቶ ነበር። ግን ወሬው እውነት ይሁን አይሁን ሳይታወቅ እነዚህ ሰዎች ያመለጡት ልጇን ገደል ሲሰዱት በማየት ለራሳቸው ፈርተው የሸሹ መሆኑን ስላሰሩ ነው ይባላል። ወርቂት በዚህ ተናዳ እነ ምኒልክን ዘብ ሰጥታ ሸኘቻቸው። ሶስተኛ፣ ሸዋ ሲገቡ ግዛቱ ይገባኛል በሚል ሹም ተይዞ ደረሱ። እሱን በጥቂት ሰራዊት ማሸነፍ ትልቅ እውቀት አስፈለገ። አራተኛ፣ አጼ ዮሐንስ ነግሰው ምኒልክን ገብር ሲሏቸው መኳንንቶቻቸው እንዋጋለን እንጂ ለአጼ ዮሐንስ አንገብርም፣ ንጉሠ ነገሥት ዘኢትዮጵያ ተተባሉ በኋላ ንጉሠ ሸዋ መባሉን አንቀበልም፣ ውርደት ነው ሲሉ ምኒልክ እንግሊዞች ለአጼ ዮሐንስ የሰጧቸውን መሣሪያ ምን ያህልና ምን ዐይነት እንደሆነ ስለሚያውቁ ለጊዜው መገበርን መረጡ። አጼ ምኒልክ ሊያሸንፉት የማይችሉትን ለማሸነፍ ጊዜና ዘዴ ይፈልጉለታል እንጂ ጦር አይገጥሙትም። አምስተኛ፣ አጼ ዮሐንስ በንዴት በሱዳን ደርቡዦች ላይ ሲዘምቱ አጼ ምኒልክ ተደርቡዦች ጋር በእንግሊዞች ላይ የጋራ ግንባር ፈጠሩ። እንግሊዞች ሪየር አድሚራል ሕይወትን ልከው አጼ ዮሐንስን እንደ ቀለዱባቸው አምባሳደር ሬኔል ሮድዝ የተባለ እንዲሁ ልከው አጼ ምኒልክን ሊቀልዱባቸው ቢሞክሩ አልተሳካላቸው። ይህ አምባሳደር ሬኔል ሮድዝ የተባለው አጼ ምኒልክ በእሱ ላይ እንደ ቀለዱበት ያወቀው ወደ መጣበት ተተመለሰ በኋላ ነው። ግን እዛው ሸዋ በነበረበት ጊዜ የውል ውይይት ሳይጀምሩ ተማን ጋር እንደሚዋዋል በምልክት ሲያስጠነቅቁት ምኒልክ ጣሊያን ምጽዋን እንድትይዝ ለምን ጋበዛችኋት ብለው ሲጠይቁት ክው አለ። ምንም ተማያውቅ የዋህ ሰው ጋር የሚነጋገር መስሎት ነበር። የመጣው ኢትዮጵያ ተሱዳን ደርቡሾች ጋር እንዳትስማማ ቃል እንዲገቡለት ነበር። የማይከበር ቃል ያለው እንግሊዝ አገር ብቻ መስሎታል። ግድ የለህም፣ ደርቡሾች የሃይማኖታችን ጠላቶች ናቸው፣ እኛ እንደ እናንተ ክርስቲያኖች ነን ሲሉትና በሰማው ሲደሰት የደርቡሽ መልእክተኞች ተጓዳ ሆነው ይስቁ ነበር። እንግሊዝና ፈረንሳይ በቅኝ ግዛት ወይ በኮሎኒ ሽሚያ ጊዜ በመካከላቸው ግጭት እንዳይነሳ መስማማታቸውን ንጉሡ ስለሚያውቁ የሱዳኖቹ መልእክተኞች ከመመለሳቸው በፊት የሰጧቸው ምክር እንዲህ የሚል ነበር። በምስራቅ በግብፅ እንግሊዞች ሲመጡባችሁ የፈረንሳይ ሰንደቅ ዓላማ ሰቅላችሁ ጠብቋቸው፣ በምዕራብ በፋሾዳ ፈረንሳዮች ሲመጡባችሁ የእንግሊዝ ሰንደቅ ዓላማ እያውለበለባችሁ ተቀበሏቸው። ሰይጣን መስቀል ሲያይ እንደሚበረግግ ይበረግጋል ማለታቸው ነበር። የተንኮታኮተችውን ኢትዮጵያን አንድ ለማድረግ ሌሎቹ ሲሳናቸው አጼ ምኒልክን የቀናቸው በዚህ በዘዴኝነታቸው ነው። የአጼ ምኒልክ ስልተኝነትና የአድዋ ድል። አጼ ምኒልክ ስልተኛ ገዢ መሆናቸውን ታሪካቸው ሲያሳየን እውነትም እኮ አድዋ ላይ የተገኘው ድል ተውጊያው ይልቅ በንጉሡ የጦር ዕቅድ አውጭነት ነው ለማለት ያስደፍራል። እነዚህን በታሪክ ምንጮች የተደገፉ ነጥቦች እንመልከት። አንደኛ፣ የታሪኩ መምህር ዶክተር ሹመት ሲሻኝ እንደጻፈው አጼ ምኒልክ ያድዋ ጦርነት እንደሚነሳ ቀደም ብለው ስላወቁ ሰራዊታቸው ታዲስ አበባ ስታድዋ ድረስ ሲጓዝ እንዳይቸገር በሚሰፍሩበት ቦታ ሁሉ አስፈላጊውን ስንቅ ቀደም ብለው አከማችተው ነበር። ሁለተኛ፣ አድዋ ላይ የጣሊያን የጦር ሰራዊት ተምሽጉ ውስጥ እንዳለ ጦርነት ሊገጥሙት ፈልጎ ነበር። እሳቸው ግን ይህን አልፈለጉም። የመሸገን ጠላት ለማሸነፍ እንደማይቻል በአጼ ዮሐንስ ሰሃጢ ላይ ተደረሰው ሽንፈት ተምረዋል። በዘዴ አስወጡት። የምኒልክ ጦር ተዳክሟል የሚልም በሰላዮቻቸው ላኩባቸው። እውነት መስሎት ሲወጣላቸው ልብ ራሱን አሉት። ሦስተኛ፣ አጼ ምኒልክ ጦርነት እንደ ሼስ ጨዋታ መሆኑን ያውቁም ነበር። በሼስ ጨዋታ ንጉሡ ተሞተ፣ ሰራዊቱ እንዳለ ቢሆንም ንጉሡ የሞተበት ተጫዋች ተሸናፊ ይሆናል። ኢትዮጵያ ተሱዳን ደርቡሾች ጋር መተማ ላይ ባደረገችው ጦርነት ያገኘችውን ድል ያጣችው ንጉሳችን አጼ ዮሐንስ ጦሩን በፊት ለፊት ሆነው ስለመሩት ነው። ንጉሡ ተመተው ሲወድቁ ሰራዊታችን ተበተነ። አጼ ምኒልክ ግን የአድዋን ጦርነት ያዋጉት አደጋ በቀላሉ ተማይደርስባቸው ሰዋራ ቦታ ላይ ሆነው ነበር። ሆኖም ከኢትዮጵያ ብዙ ጀግኖች ሞተዋል፣ ተሰውተዋል። ግን ተሞቱት ውስጥ አንዱ ንጉሡ ቢሆኑ ኖሮ የተሸነፈው ጠላት መሸሹን ትቶ ተመልሶ መጥቶ ድላችንን ይቀማን ነበር። አድዋም ሌላዋ መተማ ትሆን ነበር። ግን በንጉሡ የጦር ስልት አዋቂነት ጠላት ተሸንፎ ሸሸ። ድርሰቴን ስለ አድዋ ድል የእንግሊዝ ጠቅላይ ሚኒስትር የነበረው ዊንስተን ቸርችል የጻፈውን በመጥቀስ ልደምድም ይላሉ ፕሮፌሰር ጌታቸው። On the 2nd of March, 1896, the Battle of Adwa was fought, and Italy, at the hands of Abyssinia, sustained a crushing defeat. Two results followed, which affected other nations. First, a great blow had been struck at European prestige in North Africa. Second, the value of Italy as a factor in European politics was depreciated. ይሄ ወደ አማርኛ ሲመለስ የካቲት 23 ቀን 1888 ዓመተ ምህረት የአድዋ ጦርነት ተካሂዶ ኢጣሊያ በኢትዮጵያ እጅ ተጠቆሰች፣ ሽንፈትም ደረሰባት። ይህም ሌሎች ህዝቦችን የሚነካ ሁለት ውጤቶች አስከተለ። አንደኛ፣ ሰሜን አፍሪካ ላይ አውሮፓዊ ክብር ትልቅ ምች ተመታ። ሁለተኛ፣ በአውሮፓ ፖለቲካ ማንነት ረገድ የጣሊያ ዋጋ እጅግ ወረደ። ቸርችል ስለ ኢጣሊያ ሽንፈትና ውጤት ተመጻፊ ይልቅ ስለ ኢትዮጵያ ድልና በአፍሪካና በሌሎች ጭቁን አገሮች ዘንድ የኢትዮጵያን ማንነት ሽቅ በመናር ለድኩማንም የልብ ልብ መስጠቱን ቢጽፍ ተገቢ ነበር። ግን ይህን አልፈለገም፣ ይህንንም አልጻፈም በማለት ጌታቸው ኃይሌ ጽሑፋቸውን ይዘጋሉ። አድማጮቻችን፣ እኛም የዚህን ክፍል ዝግጅት በዚህ እንደመድማለን። ቀጣዮቹን የምሽት ዝግጅት እንድትከታተሉ በማክበር እንጋብዛለን። መልካም ምሽት። Thank you.
አዶላሜን የከውኑ መብራት ዑምራቸው ሲሆነው 25 ዓመት ኸዲጀቱል ኩብራን አላህ ዳረወት የረጋይቱ ሐራ የሴት መቤት ቢያለች ስንቱን ሰው አንጓላ ኸይር ባራ
የእስልምና እምነት ተከታይ ለሆናችሁ ኢትዮጵያውያን በሙሉ በዛሬው ዕለት ለጀመራችሁት የሮመዳን ጾም እንኳን አደረሳችሁ ይያለን። በዚህ የተቀደሰ የሮመዳን ጾም ለምታደርጉት ጸሎትና ስግደት ፈጣሪ እንዲቀበላችሁ የኢትዮጵያ አንድነት ሬዲዮ መልካም ምኞቱን ይገልጻል። በድጋሚ ሮመዳን ሙባረክ እንላለን።
ጭበወት ሀብትና ንብረት ታማይ ቢሆኑ ነው ያስወደደውት ሰው ታማይ ከሆነ ወንድ ቢሆን ሴት ፈላጊው ይበዛ ላይ አጣም ትድረት አይሸለለው ኸይን ነው ቀውላላ ኸይር ባራ
አርማጮቻችን ከዚህ መከተል የሳምንቱ ዋና ዋና ዜናዎችን አስደምጣለን። በመጀመሪያ ማርሰ ዜናዎቹ መያድ ባባላቱ ላይ የደረሰ ስላለ የመብት ረገጣ መግለጫ ሰጠ። በአንዳንድ ስፍራዎችም ግድያ ተፈጸመ መሆኑ ተገለጸ። በምዕራብ ወለጋ በአማሮች ላይ የማፈናቀል ዘመቻ ተካሄደ። ግብጽ ወደ ናይል ተፋሰስ ትብብር እንደማትመለስ ገለጸች። ኬንያ በጸጥታ መደፍረስ እየተናወጠች ነው። የደቡብ ሱዳን የሰላም ድርድር እንቅፋቶች ገጥሞታል ተባለ። ዜናዎች በዝርዝር ማልባለፈው ግንቦት ወር በጎፋሳውላ በተደረገው የተቃውሞ ሰላማዊ ሰልፍ ምክንያት የትግራይ ያናገዛዝ የበቀል ምርጫ በመሰል ላይ መሆኑና እጅግ አስከፊ የሰብአዊ መብት መጣስ እየደረሰም እንደሆነ ከሰሞኑ መግለጫ ሰጠ። በአካባቢ ያሉት የሰላማዊ ሰልፍ አዘጋጆችና ቀስቃሾችን ያመራሩን ክፍል ጨምሮ በፈጠራ ክስ ወደ ወህኒ ቤት የወረወራቸው መሆኑን በመግለጽ አባሎቹ ላይ የተከፈተው የክስ ፋይል ምን እንደሆነም የሚታወቅ ጉዳይ እንደሌለ አስታውቋል። መግለጫው በመቀጠል በሐሰት የተሸፋፈነው ክስ በዋሳ ጠቅላይ ፍርድ ቤት በችሎት እንደሚታይ ቀጠሮ መያዙን መግለጫው አትቷል። ህግ አልበኛው አገዛዝ በዜጎች ላይ ያደረሰ ያለው በደል ተቃዋሚውን ጸጥ ለማድረግ የመቀጣጫ የበቀል እርምጃ እንደሆነም መግለጫው አስታውቋል። የሰማዊ መብት ጥሰት እንዲቆምና የአፈና ተግባር የሚያካሄደው አምባገነን ከድርጊቱ እንዲቆጠብ አሳስቧል። በሌላ በኩል ደግሞ ከዚሁ የትግሬ ወያኔን የካድሬዎች ግፍ ተግባር ሳንወጣ በምስራቅ ጎጃም በነማይ ወረዳ ደንጉሌማ ተብሎ የሚጠራ ከተማ ነዋሪ የነበሩትን የማያድና ባልና ሰብሳቢ አቶ ሞላ ዳነ በትግሬ ወያኔ ካድሬዎች ተደብድቦ መገደላቸውን ከስፍራ የደረሰን መረጃ ገለጸ። የትግሬ ወያኔ የጸጥታ ኃላፊዎች አቶ ሞላ ዳነን አላንዳሽ ምክንያት ወደ እስር ቤት አስገድደው ለመውሰድ ያደረጉትን ሙከራ ለማስቆም በተደረገ እሰጥ አገባ የቂም በቀል ተላላኪዎች አቶ ሞላ ላይ ባሳረፉት ድብደባ ምክንያት ህይወታቸው እንዲያልፍ ተደርጓል። አቶ ሞላን ድብድቦ የገደለው የትግሬ ወያኔ ታጣቂ ነጻ እርምጃ ወሳጅ ቡድን ሌላውን የማያድ አባል አቶ ይበልጣል ወንድሜን የሚባሉ ከቤት ውስጥ መስታሪያ ተደብቀውና ቤትን ፈትሻለን በሚል አሳደው ከደበደባቸው በኋላ በአካባቢው ሸሽተው የጠፉ መሆናቸውን የአካባቢው የማያድ ህዝብ ግንኙነት ኃላፊ ገልጸዋል። ከመራ ወለጋ ከግምቢና ቄሎም ከሚባሉ ስፍራዎች በሺህ የሚቆጠሩ አማራ መሆናቸው ብቻ ተመርጠው መፈናቀላቸው ተገለጸ። የትክሮያን አገዛዝ በህዝብ መካከለ ልዩነቶችን በመፍጠር በአማራ ህዝብ ላይ የተነጣጠረ ዘመቻ እንዲያካሄዱ ፈቃድ በተሰጣቸው ካድሬዎች እየታገዘ አዳዲስ የህዝብ ማፈናቀል ወንጀሎችን ሲፈጽም እንደሰነበተ በተለያዩ ሜዳዎች ሲዘገብ ሰንብቷል።
በቅርቡ በብዙ ሺህ የሚቆጠሩ የአማራ ህዝብ ኢትዮጵያውያን ከምዕራብ ወለጋ በድብደባ በማስፈራራትና በግድያ የሚኖሩበትን ስፍራ ለቀው እንዲወጡ መደረጋቸውን አስመልክቶ በቀረበ መረጃ ላይ ተፈናቃዮቹ ዘግናኝ የሆነ የምስክርነት ቃላቸውን ሰጥተዋል። በምስክርነታቸው ባስደመጡት አቤቱታ ድብደባውና ግድያው የአካባቢውን አክራሪ ጎጠኛ ቡድኖችን ያሳተፈ ሲሆን ፖሊስም ከነዚሁ አክራሪዎች ጋር በመተባበር በደሉን አብሮ እንደፈጸመው አረጋግጠዋል። ይህን ጉዳይ አስመልክቶ የቪኦኤ ጋዜጠኛ ጉዳዩን ለአካባቢ ትግሮ እያነ ድጅስት ኃላፊና ባለስልጣን ባቀረበለት ጥያቄ የተባረረ ሰው የለም በሚል ሽምጥጥ አድርጎ ክዷል። ሌላዋ ካድሬዋ ሰዎቹ ከአካባቢው ነለቀቁት ፈርተው ነው የሚል የፌዝ መልስ ሰጥታ በመቀጠልም ቁጥራቸው ብዙ አይደሉም ብላለች። የትግሮ እያነ አገዛዝ በጥላቻና በቂም በቀል የመለመላቸው የሰብአዊነትን ያጡ የአውሬነት ባህሪ ስላላቸው በህዝብ እንባና ጉስቁልና መርካታቸውንም ይፋርገዋል። ቀደም ባሉት ጊዜያቶችም የአማራ ህዝብ ተወላጅ የሆኑ ብዙ ሺህ የሚቆጠሩ ከጉርደፈርዳ አምባ ከባንሽንጉልና በኢልባቡና ከወለጋ አሰቃቂ ግድያና ድብደባ እየተፈጸመባቸው ንብረታቸው የተነጠቀ የተረፉት ለቸነፈርና ለሃሩ መጋለጣቸው ሲዘገብ እንደነበር ይታወቃል። ግብጽ ለናይል ተፋሰስ ትብብር እንደማትመለስ አስታወቀች። ግብጽና ሌሎች 10 አፍሪካ የናይል ፍሳሽ ምንጭና ጅረት ተጋሪ አገሮችን አካቀፈው ትብብር አፈና ያገለለችበት ምክንያት ስትገልጽ ትብብሩ የግብጽን ፌራዊ ጥቅም ግምት ውስጥ ያላስገባ በመሆኑ ቀደም ሲል በተደረገው ስብሰባ በ2010 ዓ.ም ተመረፈርሷል የሚል መልስ ሰጥታለች። እንደ ግብጽ አገላለጽ ትብብሩ ሲመሰረት 11 አገሮች በባባነት አቅፈው እንደነበርና የየአገሮች ጥቅም ሙግት ባስከተለው ንትርክ ከባለ አገሮች መካከል ሩዋንዳ፣ ኢትዮጵያ፣ ታንዛኒያና ዩጋንዳ በ2010 ድርጅት ላይ ድርጅት ፈጥረው ሌሎችን አገሮች እየሞገቱ መሆኑ ግብጽ ስብስቡ እንዳልተመቻት አስረድታለች። ትብብሩ የግብጽን ብሔራዊ ጥቅም ለማስጠበቅ እንደ አውሮፓ አቆጣጠር በ1929ና 59 የተደረጉ ስምምነቶችና ሰነዶች እንዲጠበቁ የምትከራከር በመሆኗና ድርሻ የምትለው የውሃ መጠን 55 ቢሊዮን ኪዩቢክ ሜትር የሚደርስ ሲሆን ጥያቄዋ ሰሚ እንዳላገኘም ታዛቢዎች ገልጸዋል። በሌላ በኩል ደግሞ የግብጽ ፕሬዝዳንት ሲሲ ከአፍሪካ ህብረት ጉባኤ ከተካሄደበት ኢኳቶሪያል ጊኒ መልስ የሱዳኑ አልባሽር በካርቱም ለሁለት ሰዓት ያህል ተገናኝተዋቸዋል። ፕሬዝዳንት ሲሲ ከሱዳን አቻቸው ጋር ስለሁለቱ አገሮች የጸጥታ ጉዳይ በማንሳት የግብጽ ሙስታዊ ጸጥታ ተቀናቃይ ነው የሚባለውን የእስላሚክ ብራዘርሁድ አስመልክቶ እንደተዋዩና በተለይም ግብጽ በሽብርተኝነት የተፈረጃቸውን አክራሪ ቡድን ብላ የምትጠራውን ኳታርና ቱርክ የሚረዱ መሆኑን ለአልሻባብ በመግለጽ የጋራ አቋም ለመያዝ እንዲችሉ ጥያቄ ማቅረባቸውን አጃንስ ፍራንስ ፕሬስ ገልጿል። ሱዳን በአሜሪካ አቀባ ምክንያት ኢኮኖሚዋ ላይ የደረሰው ጥጉዳ በተለይም በውጭ ምንዛሬ እጥረት ያለባትን ችግር የምታቃልለት ኳታር በመሆኗ የግብጽን አቋም ለመጋራት እንደማትፈልግ ግልጽ አድርጋለች። ከጉብኝቱ ጋር ቤት በተያያዘ ግብጽ የህዳሴን ግድብ አስመልክቶ የአልባሽርን አቋም በማስረገጥ ይቅርታ ከጉብኝቱ ጋር በተያያዘ ግብጽ የህዳሴን ግድብ አስመልክቶ ለአልባሽር አቋሟን በማስረገጥ በግድቡ ስራ ምክንያት የውሃው ፍሳሽ መጠን የሚቀንስ ከሆነ ግብጽ በብሔራዊ ጥቅሟ ላይ እንደማትደራደር ይፋ አድርገዋል። የኬንያ ጸጥታ ሁኔታ አሳሳቢ ደረጃ ላይ መድረሱን አስመልክቶ የዓለም ጋዜጣ አምዶች ሲተቹበት ሰንብተዋል። የኬንያ ጸጥታ ኃይል ባለፉት ጥቂት ሳምንታት ውስጥ በአገር ውስጥ በተከታታይ የተፈጸሙትን የቦምብ ፍንዳታዎች አስመልክቶ የአልሸባብ እጅ እንዳለበትና የአገሪቷ ዜጎች በአሸባሪነት ሳይደናገጡ በጸጥታው ጥበቃ ከፖሊስ ጋር በመሆን እንዲያከናውኑ ብሔራዊ ጥሪ ካሰማ በኋላ ከሰሞኑ ደግሞ የጎሳ ግጭቶች የተቀሰቀሱት አመፅ ለብዙ ሰዎች ህይወት መጥፋት ምክንያት ሆኗል። በአገሪቷ ውስጥ የሰፈነው ቅራኔ አዳዲስ ግጭቶችን እየቀሰቀሰ በመሆኑ የፖለቲካውን ቀውስ ለማርገብ ብሔራዊ መመካከር ያስፈልጋል የሚለው ጥሪ ከአንዳንድ የተቃዋሚ ድርጅቶች እየተደመጡ ነው። የችግሩ መነሾ የኑሮ ውድነትና በሙስና የተዘፈቀ አስተዳደር ያስከተለው መዘዝ ነው የሚለውን አስተያየት ይፋ በማድረግ የተቃውሞ ሰልፍ እንዲካሄድ የቀድሞ ምክትል ፕሬዝዳንት ጥሪ አድርገዋል። የቀድሞ ምክትል ፕሬዝዳንት ራይላ ኦዲንጋ በ1997 ምርጫ ወቅት በተነሳ የምርጫ ማጭበርበር ተስታኮ በግንባር ቀደም ህዝባዊ ተጋድሎን የመሩት በአሁኑ ወቅት ለኬንያ ፖለቲካዊ መፍትሄ መስጠት በአስቸኳይ መካሄድ ይኖርበታል ብለዋል። ከአልሻባብ ጥቃት ያላገገመው የጸጥታ መረጋጋት በውስጡ የጎሳ ግጭቶችና ፍጥጫዎችን የኬንያን ህልውና ለአደጋ ተጋልጧል ያሉ ታዛቢዎች የአገሪቷ የቱሪስት ኢንዱስትሪ ተንኮታኩቶ ስራ አጥነትና የኑሮ ውድነት አመፅን አርግዟል ብለዋል። በሌላ በኩል ደግሞ ምዕራባውያን ዜጎቻቸውን ወደ ኬንያ ለእረፍት እንዳይሄዱ ማሳሰቢያ ሰጥተዋል። ይህ በእንዲህ እንዳለ በሰሜን ኬንያ ወታደራዊ ስልጠና ይሰጥ የነበሩት 900 የእንግሊዝ ምርጥ ወታደሮች ባለው የጸጥታ ሁኔታ ምክንያት ከመጪው ዓመት በኋላ በኬንያ ምድር ለመቆየት የሚያስችል ውል በኬንያና በእንግሊዝ መካከል ባለመፈረሙ ምሽጋቸውን ለመዝጋት ማሰባቸውን ከሰሞኑ አስታውቀዋል። በደቡብ ሱዳን ዋና አስተዳዳሪ መስራቅ አፍሪካ ናገሮች ጋራ ልማት ባለስልጣን ኢጋድ በሚባል የሚጠራው አንድ የልኡካን ቡድን ወደ ተባበሩት መንግስታት የጸጥታ ጥበቃ ምክር ቤት በመላክ ስለ ጉዳዩ ውይይት መጀመሩን የተባበሩት መንግስታት ድርጅት የአፍሪካ ጉዳይ ጽፈብ ገለጸ። ለጉዞ ዋና ምክንያት የሆነው በደቡብ ሱዳን ተፈላማዮች መካከል የተደረሰበት የእርቅ ስምምነት በተግባር ላይ ለመዋል ከባድ እንከን ስለገጠመው ነው ተብሏል። ኢጋድ ያዘው ሽምግልና አካል የሆነ ብዙ ወገኖችን ያሳተፈል ተብሎ ተጠብቆ የነበረውን አዲስ አበባ ድርድር የጠረጴዛ ዙሪያ ውይይቱ ክናውን አስመልክቶ በተነሳው ዝግብ ተቋርጧል። የውይይቱን መስተጓጎል አስመልክቶ በተቃዋሚዎቹ ላይ የተሰማውን ቅሬታ ኢጋድ ባወጣው መግለጫ ገልጿል። የአንዱ ቡድን ይቅርታ የኢጋዱ ቡድን በኒውዮርክ ጉዞ በማንኛውም ወገን ላይ የሚወሰደውን ምጃ ምን እንደሆነ ሳይገልጽ ከተማውን ምንጭሽ እንደተገለጸው ከሆነ ግን ስምነቱ ተግባራዊ ለማድረግ ሲባል በሁለቱም ተፋላማዮች ላይ ቀባ እንዲደረግ አን ኢጋድ ይጠይቃል የሚለው ዜናም ተናፍሷል። ተደራዳሪዎቹ በኩላቸው ቀጥተኛ ክስታቸውን ለባደራዳሪዎቹ ላይ አድርገዋል። ሁሉን አቅፉ ይትደረግ የሚለውን የስምነቱ ማዕከላዊ ጉዳይ አደራዳሪዎቹ ማስተናገድ ስላልፈለጉ ድርድሩ ተደናቅፏል ብለዋል። አደራዳሪዎቹ ለድርድር ከጠሩን በኋላ በየሆቴል ቤታችን ስልክ እየደወሉ ስለ ድርድሩ መወያታቸው ጉዳዩን ቆቅልሽ አድርጎብናል ብለዋል። የተባበሩት መንግስታት የጸጥታው ምክር ቤት የደቡብ ሱዳኑን የእርቅ ድርድር ቀጣይ እርምጃ እንዲኖረው የከረረ ውሳኔ ያሳልፋል ተብሎ ይጠበቃል። በመጨረሻም ስፖርት የሃያኛ የዓለም እግር ኳስ ሻምፒዮና ውድድር በመለከት አጭር ዘገባ ይኖረናል። ከሁለት ሳምንቶች በላይ በ32 ሀገሮች ተካፋይነት ሲካሄድ የሰነበተው የምድብ ዙር ውድድር ግጥሚያዎች ባለፈው ሐሙስ ከተጠናቀቀ በኋላ ለሩብ ግማሽ ባለፉት 16 ቡድኖች መካከል የሚደረገው ጥሎ ማለፍ አሸናፊዎችን ለመለየት በትናንትናው ዕለት የብራዚልና ቺሌ በኮሎምቢያና ኡራጋይ ባደረጉት ግጥሚያ በውጤቱም ብራዚል ቺሌን በመደበኛ ሰዓትና ሰዓት ተጨምሮ ባለም በእኩል በመውጣታቸው በመጨረሻው አሸናፊው ለመለየት የቅጣት ምት ተሰጥቶ የብራዚል በር ጠባቂ ሁለት ቅጣት አድኖ አንደኛውን የቅጣት ምት የበሩ ቋሚ መልሷት 3-2 በሆነ ውጤት ብራዚል ለቀጣው ድድር አልፏል። በኮሎምቢያና ኡራጋይ የተደረገው ጨዋታ በተመደበለት ሰዓት ኮሎምቢያ 2-0 አሸናፊ ሆናለች። በቀጣው የዙ የጥሎ ማለፍ ማጣሪያ ተጋጣሚዎች ብራዚልና ኮሎምቢያ ናቸው። በዛሬው ዕለት ሆላንድ ከሜክሲኮ የሚያደርጉት ግጥሚያ ከባድ እንደሆነ ተገምቷል። ከሁለት አገሮች ግጥሚያ በኋላ ኮስታሪካ ከግሪክ ጋር ይጋጠማሉ። በፕሮግራሙ መሰረት ሰኞ ፈረንሳይና ናይጄሪያ፣ ጀርመንና አልጄሪያ ሲሆኑ ማክሰኞ አርጀንቲናና ስዊዘርላንድ፣ ቤልጅየምና ዩኤስኤ ይገጥማሉ። የዋንጫ አሸናፊ የሚታወቀው ከሁለት ሳምንቶች በኋላ ጁላይ 13 ወይንም እንደ ኢትዮጵያ አቆጣጠር ሐምሌ 6 ነው። ከአፍሪካ ለሃያኛው የዓለም እግር ኳስ ሻምፒዮና ውድድር ከተሳተፉት 5 አገሮች ናይጄሪያና አልጄሪያ ብቻ ሲያልፉ ጋና፣ አይቨሪ ኮስትና ካሜሩን ወደ ያገራቸው ተሸኝተዋል። የሃያኛው ዓለም አቀፍ የእግር ኳስ ሻምፒዮና ተሳታፊዎች የነበሩና አሁንም በፉክክር ላይ ያሉ ተመጣጣኝ ጨዋታ ያሳዩ መሆናቸው ብዙ ቢሊዮን ህዝብ የእግር ኳስ አፍቃሪው እንደረካባቸው የእግር ኳስ ጠበብቶች አናቆታቸውን ሰጥተዋል። በጸባይ በኩል የታየው ጉድለት በየሮጋ ተጫዋች በእንግሊዝ ሱፐር ሊግ የሚጫወተው ታዋቂው ግባግቢ ሉዊስ ሱዋሬስ ሮጋይ ከጣሊያን ጋር ባደረገው ጨዋታ የጣሊያን ቡድን ተከላካይ ግን ትከሻውን በመንከሱ ከፍተኛ ቅጣት ለረጅም ጊዜ ከጨዋታ መታገድ የገንዘብም ቅጣትን ተበይኖበታል። የዚህ ተጫዋች አለመሰለፍ ሮጋይ በትናንትናው ምሽት ግጥሚያ ተሽናፊ እንዳደረጋት ብዙዎች ስማሙበታል። የሳምንቱ አንዳንድ ዘናዎች በዚህ ተቃለላሉ።
የስብሰባ ጥሪ። ሞረሽ ወገኔ የባህል ማህበር በስዊድን የወያኔ ትግራይ ስልጣን ተያዘበት ጊዜ ጀምሮ በአማራው ህዝብ ላይ የዘር ማጥፋትና የዘር ማጽዳት ወንጀል ተፈጽሞበታል፣ አሁንም እየተፈጸመበት ነው ብሎ ያምናል። ይህ በአንድ ነገድ ላይ ያተኮረ የዘር ማጥፋትና የዘር ማጽዳት ወንጀል በዚህ ተቀጠለ፣ የነጋዋን ኢትዮጵያ ህልውና ይፈታተናል፣ በህዝብ መካከል ያለውንም የአንድነት ስሜት ያደበዝዛል። ስለዚህ በአንዲት ኢትዮጵያ ሀገርና በህዝቧም አንድነት የምታምኑ ኢትዮጵያውያን በሙሉ እንደ አውሮፓ አቆጣጠር በኦገስት 2 ቀን 2014 ዓ ም አቶ ተክሌ የሻውን ከአሜሪካ ጋብዘን ባዘጋጀነው ስብሰባ ላይ እንድትገኙልን በአክብሮት ጋብዘናችኋል። የክብር እንግዳ አቶ ተክሌ የሻው የስብሰባ ቦታ ሃሉንዳ ፎልኬት ሂውስ፣ የስብሰባ ቀን እንደ አውሮፓ አቆጣጠር ኦገስት 2 2014 ዓ ም ሰዓት ተቀኑ 13 ሰዓት እስከ ምሽቱ 20 ሰዓት። ቀጣይ ስብሰባዎች በጀርመን ሀገር በፍራንክፈርት ከተማ በኦገስት 9 ቀን፣ እንዲሁም በእንግሊዝ ሀገር በለንደን ከተማ በኦገስት 17 ቀን 2014 ዓ ም እንደሚደረግ ማሳወቅ እንወዳለን። ሞረሽ ወገኔ የባህል ማህበር በስዊድን።
አባይ የኢትዮጵያ ፖለቲካ እንቆቅልሽ። ሀገራት አሁን ያዙትን የፖለቲካ መልክዓ ምድርና ቅርጽ ከመያዛቸው በፊት ብዙ ጣውረዶች አካሂደዋል። ብርቱ ደካማውን ውጦ ወይም ወሮ ይዞታውን ይነጥቃል ወይንም በይዞታው ላይ ገባር ያደርጋል። ገባሩም ከዚህ ለመላቀቅ ይታገላል። አሁንም ችግሩ እንደ ጥንቱ አይበርታ እንጂ ጨርሶ አልጠፋም። ይህም ሆኖ የሀገራት ክፍፍል ከሞላ ጎደል ፈሪያዘ የሚባለው በይፋ ይደረግ የነበረ የቅኝ አገዛዝ ማክተምን ተከትሎ ነው። የዘመኑ የየሀገራት ወሰኖች በሁለት መሠረታዊ የሐሳብ ችካሎች የተዋቀሩ ናቸው። እነዚህም የተፈጥሮ ወሰንና የፖለቲካ ወሰን ሲሆኑ፣ ሁለቱም ስልቶች ለየሀገራቱ ድንበር በድንበር ተወስኖ መኖር የሰመረና ሙሉ መፍትሄ የፈጠሩ ባይሆኑም ዓለም አቀፍ ሕግና ደንብ ተረቆላቸው በገደብ እንዲታቀቡ ለማድረግ ጥረት ተደርጓል። አሁንም ይኸው ጥረት እንደቀጠለ ነው። የተፈጥሮ ወሰኖች እንደ ፖለቲካው ወሰን ብርቱ ችግር ባለም ውስጥ እስካሁን አልደቀኑም ለማለት ቢያስደፍርም፣ ሆኖም የሀገራት ወንዞችን ሃይቆችን ውቅያኖሶችን ብሎም ተራራማ ቦታዎችን በብዛት እየተጠቀሙ መምጣታቸው የወደፊት የግጭት መንስኤ ሊሆን መቃረባቸውን ማጤን ይቻላል። ቁጥራቸው አይብዛ እንጂ ግጭቶች የተጫሩባቸው አካባቢዎችም አሉ። የፖለቲካው ወሰን ግን በየሀገራቱ ድንበር የተዳፈኑ የዘመናችን እሳተ ገሞራ ናቸው የሆኑት። ለምሳሌ ኢትዮጵያንና ሶማሊያን እንዲሁም የሁለቱን ኮሪያዎች የጦርነት ታሪክ እንየው። የዚህ አይነቱ የወሰን ችግር ቀስፎ ከያዛቸው የዓለም ሀገራት አንዷ ኢትዮጵያ ናት። የተፈጥሮ ባህር በሮቿ በጠላት ሴራና በራሳችን የእውቀት ማነስ ብሎም የፖለቲካ ሽኩቻ በጠላት እጅ ወደቁ። ዛሬ የቀሩት ወሰኖቻችን ተሻግረው የሚምዘገዘጉት ወንዞች ብቻ ናቸው። ከነዚህ ወንዞች መካከል አባይ በዋናነት የሚጠቀስ ነው። አባይ የኛን እየወሰደ ለሌላ ሲመግብ ከ6000 ዓመት በላይ አስቆጥሯል። ይህን ሀቅ ካስተዋሉት የጥንት ዕውቅ ሰዎች መካከል የግሪኩ ዲሞክራቲስ እንዲህ ሲል መስክሯል። ኢትዮጵያውያን የስልጣኔ እርሾ ስለሰጧቸው ግብፃውያን የኢትዮጵያ ውለት አለባቸው ሲል ዲሞክራቲስ የተናገረው ጥቁር ኑባ ኢትዮጵያን በላይኛው ግብፅ በነበሩበት ወቅት ለግብፅ ያበረከቱትን ድርሻ ሲመሰክር ነው። የአባይ ዋና ተጠቃሚ የሆነችው ግብፅ ግን ማነስ በተባለው የመጀመሪያ ንጉሳቸው ወራሪነት ጥቁር ኑባውያን ከላይኛው ግብፅ ይዞታቸው አባረራቸው። በዚህም የተነሳ የኢትዮጵያ ይዞታም ከክርስቶስ ልደት በፊት 3200 ጀምሮ እየጠበበ መጣ። የወንዙ ተጠቃሚዎችም ግብፃውያንና ሱዳውያን ሆኑ። አባይ በቅርብ ዓመታት ከተወሰደ ጥናት እንደተመለከት ነው በየዓመቱ 40 ቶን ወይም 4000 ኩንታል ይቅርታ 400000 ኩንታል አፈር ወደ እነዚህ ሀገራት ያጓጉዛል። ሀገራቱም ይህ ዓመት አዝመራቸው እንዳይጓደል የወንዙን ምንጭ ከቻሉ መቆጣጠር፣ ካልተቻለ ደግሞ ሰላም መንሳት ቋሚ መመሪያቸው አድርገው ያዙት። ሀገራት ከኛ የሚላክላቸውን ሀብትና ውሃ በጸጋ ከመጠቀም አልፈው ተደራጅተንና ነቅተን ውሃውን እንዳንጠቀም በውስጣችን ጉዳይ ጣልቃ በመግባት የፖለቲካ መረጋጋት እንዳይኖረን ከፍተኛ ሴራ ተፈጽሞብናል። አሁንም ይኸው እንደቀጠለ ነው። ግብፅና ሱዳን የሌሎች አረብ ሀገራትን አስተባብረው በምዕራቡ ዓለም አይዞባይነት በመደገፍ በሀገር ውስጥ ጅብሃን፣ ሻቢያን፣ ህዋትን፣ ኦብነግንና ኦነግን በመደገፍ እርስ በርሳችን ሲያፋጁን፣ ከዚህም አልፈው የሶማሊያን መንግሥት በማደራጀት ቀጥተኛ ወረራና ደባ የፈጸሙት ምንጊዜም የሚረሳ አይደለም። በተለይ በአሁኑ ወቅት የኢትዮጵያን ሕዝብ አፍኖ የያዘው የህዋት ኢህአዴግ አገዛዝ የሕዝቡ የለውጥ ጥያቄ አላፈናፍን ሲለው የሕዝቡን ብሔራዊ ስሜት የሚሰርቅበት ማስታገሻ ስልት በመፈለግ አባይን እገድባለሁ ብሎ ከተነሳ 3 ዓመታት ተቆጥረዋል። የህዋት መራሹ መንግሥት ይህንን የአባይ ግድብ ዕቅድ ሲያወጣ የኢትዮጵያን ሕዝብ ይጠቅማል ብሎ ሳይሆን ጊዜያዊ የፖለቲካው ትኩሳት ማስታገሻ ፈልጎ መሆኑ የአደባባይ ሚስጥር ነው። ጥያቄው የአባይ ግድብ ከተጀመረ በኋላ በቋሚ ጠላቶቻችን የተቀሰቀሰውን የቆየ ወንዙን እንዳንጠቀም የተጀመረው አፍራሽ እንቅስቃሴና ለዘመናት የፖለቲካችን እንቆቅልሽ የሆነው ችግር ለመቋቋምና የጠላቶቻችን ሴራ የሚከሽፍበት፣ በሌላ በኩል ደግሞ የዚህን መንግሥት የማታለያ ዘዴ በሚገባ አውቆ ግድቡ ለሕዝባችን መሠረታዊ ጠቀሜታ በሚሰጥበት መልኩ እንዲገነባ ለማድረግ የተባበረና የተቀናጀ የኢትዮጵያን የጋራ ጥረት የሚጠየቅበት ወቅት ነው። በመሆኑም አሁን ምን መደረግ አለበት የሚለው ጉዳይ ሁላችንም ግድቡ ለሀገር ቋሚ ብሔራዊ ጥቅም የሚያስገኝበት መንገድ ማሰብ የግድ ይላል። የሀገራችን ጥቃት የሁላችንም ጥቃት ነው። ታዲያ አሁን ባለው ይዞታ ወያኔ በታሪካዊ ጠላቶቻችን የሚሰነዝርብን ጥቃት የመመከት ብሔራዊ ስሜት አለውን? የብሔራዊ ደህንነት ተቋምና ብቃት ያለው ብሔራዊ መከላከያ ሰራዊት አለን? ጠላቶች የሚሰነዝሩብንን ጥቃት የሚመክት ብቁ ሀገራዊ ተቋም ያለመኖር ችግር ሀገራችን ውርደት ውስጥ እንዳይከታት፣ አንዳንድ ወገኖችም በገዢ መንግሥት ተማረው ለጠላት መሳሪያ እንዳይሆኑ፣ የኢትዮጵያ ሕዝብ ብሔራዊ ጥቅምና በሥልጣን ላይ ያለው አሸባሪ ቡድን በትክክል ተለይተው መታየት አለባቸው። በመሆኑም የህወሓት ኢህአዴግ ዘረኛ ፖለቲካ ተቃዋሚ ኢትዮጵያውያን የፖለቲካ ድርጅቶች፣ የማኅበረሰብ ስብስቦችና ግለሰቦች በምን መልክ የብሔራዊ ጥቅማችን ማስጠበቅ እንችላለን? እንዴትስ ታሪካዊ ጠላቶቻችን እየታገልን የህወሓት ኢህአዴግን አገዛዝ የሚወገድበትን ስልት ማመቻቸት ይቻላል ለሚሉት አበይት ጥያቄዎች ተገቢ መልስ ለማግኘት የሰከነ ምክክር ማድረግ ያስፈልጋል። ህወሓት ኢህአዴግን አስወግዶ ሰፋ ባለ የፖለቲካ ማኅደር ላይ ሁሉንም አሳታፊ በሆነ ሰላማዊ ሽግግር ሂደት የዲሞክራሲያዊ ስርዓት መስፈር መሰረት ለመጣልና የሕግ የበላይነት ተረጋግጦ የሰብአዊ መብቶች ተከብረውና የሀገርና የሕዝብ ሉዓላዊነት ተረጋግጠው ዘላቂ መረጋጋትንና ሰላምን ለማምጣት የሚያስፈልገው ሁለገብ ዝግጅት ለነገ ሳይባል ዛሬ መጀመር ያለበት ታላቅ የሀገር ጉዳይ ነው። በመሆኑም ሁላችንም የኢትዮጵያን ብሔራዊ ጥቅም ለማስጠበቅ የምንችልበት የጋራ ስልት መፈለግና ለዚህ በጋራ መታገል የኢትዮጵያን ሁሉ ግዳጅ ነው። የኢትዮጵያ ሕዝብ የጋራ ትግል ሸንጎም በዚህ ረገድ ጉዳዩ ይመለከተናል ለሚሉ ሁሉ የጋራ ምክክር እንዲደረግ የበኩሉን የማስተባበር ሥራ መስራት ይጠበቅበታል።
የሞረሽ ወገኔ የአማራ ድርጅት ማዕከላዊ ምክር ቤት የአራተኛ መደበኛ ስብሰባ ያቋም መግለጫ ማክሰኞ ሰኔ 17 ቀን 2006 ዓመተ ምህረት በትግራይ ወያኔ አገዛዝ ተቃዋሚነት ጎራ የተሰለፉ ኃይሎች በቅድሚያ ትግላቸውን በብሔራዊ ነጻነት ዙሪያ ያድርጉ። እኛ የሞረሽ ወገኔ የአማራ ድርጅት ማዕከላዊ ምክር ቤት አባላት ተሰኔ 14 እስከ 15 ቀን 2006 ዓመተ ምህረት እንደ አውሮፓ አቆጣጠር ተጁን 21 እስከ ጁን 22 2014 አራተኛ መደበኛ ስብሰባችንን በተሳካ ሁኔታ አካሂደናል። በሁለት ቀናት ጉባኤያችን የሥራ አስፈጻሚ እንዲሁም የቁጥጥርና ፍተሻ ኮሚቴዎች ያቀረቧቸውን የስድስት ወራት የድርጅቱን የሥራ እንቅስቃሴ ሪፖርቶችን ያዳመጥን ጠቃሚ ውይይት አድርገናል። ድርጅቱ ያከናወናቸው መልካም ተግባሮች ተጠናክረው እንዲቀጥሉ በአፈጻጸም የታዩ ድክመቶች እንዲታረሙ በማስገንዘብ ለድርጅቱ ዓላማ ዳር መድረስ የሚያግዙ የሚከተሉትን አቋሞች ወስደናል። አንደኛ፣ የኢትዮጵያውያን ሉዓላዊነት የአገሪቱ ብሔራዊ ጥቅም መከበርና የግዛታዊ አንድነት መጠበቅን በተመለከተ በዘረኛው በትግራይ ወያኔ አገዛዝ የኢትዮጵያ ሕዝብ ሉዓላዊ መብቱን የተነጠቀ የአገሪቱ ብሔራዊ ጥቅምም ለባዕዳን ተላልፎ የተሸጠና የአገሪቱ ግዛታዊ አንድነት ፈጽሞ ያልተጠበቀ መሆኑን ተቀረቡት ተጨባጭ ማስረጃዎች ተገንዝበናል። የአገሪቱን የባህር በር ወያኔ ተገዶ ሳይሆን ወዶ እና ፈቅዶ ለሻቢያ ተሸጠው 23 ዓመታት ተቆጥረዋል። በዚህ የተነሳም ኢትዮጵያ መተናፈሻ የሌላት ዝግ መሬት ሆናለች። ስለዚህ ኢትዮጵያ የወጪና የገቢ ንግዷን ጅቡቲን በመሳሰሉ ትናንሽ ሀገሮች መልካም ፈቃድ ላይ እንዲመሰረት በመደረጉ በድገቷ ላይ ከፍተኛ መሰናክል ሆኗል። ወደብ ለሌለው አገር ስለ እድገት አይታሰብም ማለት ባይቻልም እንኳን የእድገት ግስጋሴው ግን ወደብ ታላቸው ጋር ፈጽሞ ሊወዳደር አይችልም። ከዚህ በተጨማሪ በመሬት ስፋት አንጻር ከአየርላንድ ሪፑብሊክ ግዛት የሚበልጥ ተስምንት ሚሊዮን ሄክታር በላይ የሆነ ያገሪቱ ለምና ድንግል መሬት ለዘጠና ዘጠኝ ዓመታት ለአንድ ለህንድ ለቻይና ለፓኪስታን ለግብጽ ለጅቡቲና ለሌሎችም አገሮች ባለሀብቶች እጅግ ርካሽ ገንዘብ ተሽጦ ገበሬው ጦማዳሪና አገር የለሽ ሆኗል። ተመራባዊ ያገሪቱ ድንበር በቁመት ተሰሜን ወደ ደቡብ 1600 ኪሎ ሜትር በወርድ ተምዕራብ ወደ ምስራቅ ኢትዮጵያ ግዛት ውስጥ ተ50 እስከ 60 ኪሎ ሜትር ጥልቀት ያለው ለሙና ድንግሉ መሬት ለሱዳን በገጸ በረከትነት ተሰጥቷል። በቋንቋ ላይ የተመሰረተው የፌደራል አገዛዝ አደረጃጀት የህዝቡን ነባር ያንድነትና ያብሮነት ስሜት ንዶታል። ይህንንም ወያኔ ሆን ብሎ ኃይልን ባካተተ ፕሮፓጋንዳ ጭምር በመታገዝ የህዝቡን ያንድነትና የኢትዮጵያዊነት ስሜት በጅጉ እንዲሸረሸር አድርጓል። በዛሬዋ ኢትዮጵያ ታማራ የጸዱ ክልሎች ለመመስረት በተያዘው ዘር የማጽዳትና ዘር የማጥፋት ዘመቻ አማራው የማይኖርባቸው ክልሎች ተፈጥረዋል። ይህ አጠቃላይ ሁኔታ ተዳምሮ ሲታይ የህዝቡ ሉዓላዊነት የአገሪቱ ብሔራዊ ጥቅምና ግዛታዊ አንድነት ያልተጠበቀና ያልተከበረ መሆኑን ለመገንዘብ አይከብድም። በመሆኑም ዛሬ በትግራይ ወያኔ ተቃዋሚነት ጎራ የተሰለፉት ኃይሎች የትግል ስልታቸውን ዳግም ሊመረምሩ ይገባል። በአንድ አገር ላይ ሰላም፣ እኩልነት፣ ዴሞክራሲና ፍትህ የሚሰፍኑት በቅድሚያ አገሪቱ ህልውናዋ ሲጠበቅ ነው። ስለሆነም በቅድሚያ የመቀመጫዬን ነውና የተቃዋሚ ድርጅቶች የትግሉን አቅጣጫ በቅድሚያ በብሔራዊ ነጻነት ዙሪያ እንዲያደርጉት ሞረሽ ወገኔ የአማራ ድርጅት ጥሪውን ያቀርባል። ሁለተኛ፣ በአማራው ላይ የሚካሄደውን ሁለንተናዊ ጥቃት በተመለከተ ባለፉት 50ና 60 ዓመታት ብቻ ሳይሆን ተዛም ቀደም ሲል ጀምሮ ኢትዮጵያንና ኢትዮጵያዊነትን ለማጥፋት የተነሱ የውጭና የውስጥ አጥፊ ኃይሎች የመጀመሪያው የጥቃት ኢላማቸው የሚያደርጉት አማራ የተሰኘውን ነገድ መሆኑ ይታወቃል። ለዚህም የረጅም ዘመናት ታሪካችን አሻራዎቻችንም ሆነ ዛሬ በአማራው ነገድ ላይ የተፈጸመ ያለው የዘር ማጥፋትና የዘር ማጽዳት ዘመቻ አጉልተው ያሳያሉ። ባለፉት 23 ዓመታት አማራው በኢትዮጵያ ምድር የመኖር መብቱን ተገፏል። በአገሩ ውስጥ ተንቀሳቅሶ በፈለገውና ባሻው የሥራ መስክ ተሰማርቶ የመስራት የዜግነት መብቱን ተነጥቋል። በነገዱ ማንነት ብቻ ኢሰብአዊ በሆነ መንገድ በጅምላ ተሰልቧል። ጭፍጨፋና ግድያ ተፈጽሞበታል። እህቶቻችንና እናቶቻችን ጡታቸው ተቆርጧል። አማራው ሀብትና ንብረቱን ተነጥቆ በአገሩ እንደ ባይተዋር ተቆጥሮ በግፍ ተመኖሪያው ተባሯል። ለአብነት ያህል ባለፉት የስድስት ወራት ጊዜ ውስጥ ብቻ በትግራይ ወያኔ አገዛዝ ካድሬዎችና በተላላኪዎቻቸው ተተፈጸሙት ግፎች መካከል በመጋቢት ወር ሁለተኛ ሳምንት መጀመሪያ በአምቦ ከተማ አካባቢ ዳኖ ወረዳ ተምራብ ሸዋ በመቶዎች የሚቆጠሩ የአማራ ተወላጆች በወህዴድ ካድሬዎች አማካይነት አገራቸው አይደለምና ውጡ ተብለው ተባረዋል። 26 አማሮች ማሰቃቂ ሁኔታ ተደብድበዋል። በተለይ አቶ ጌጡ ክብረት የተባሉ የአማራ ተወላጅ ማሰቃቂ ሁኔታ በገጀራ ተቆራርጠው መገደላቸው ተዘግቧል። በግንቦት ወር የአዲስ አበባን ከተማ መስፋፋት እንቃወማለን በሚሉ አክራሪ የኦሮሞ ብሔርተኞች በሚመራው እንቅስቃሴ ተሳታፊዎች በአምቦ፣ በአርማያ፣ በነቀምትና በሮቤ ዩኒቨርሲቲዎች በሚማሩ የአማራ ተማሪዎች ላይ ከፍተኛ የአካል ጉዳትና አልፎ ተርፎም የሰብአዊ ግድያ ተፈጽሟል። በተለይም በነቀምት ዩኒቨርሲቲ ይማሩ የነበሩ 7 ተማሪዎች በትግሬ ወያኔ ቅጥር ነፍስ ገዳዮች ተገድለዋል። በመዳ ወላቡ ዩኒቨርሲቲ ትማር የነበረችውን የአማራ ተወላጅ ተፎቅ ፈጥፍጠው ገድለዋታል። ግንቦት 15 ቀን 2006 ዓ.ም በቅስ ሁለት ጥር 21 ባወጣ ነው መግለጫችን በይበልጥ እንደተብራራው በግንቢ ከብታባና አካባቢው ማለት ምዕራብ ወለጋ ተሚኖሩ ታማሮች መካከል በ10 ሺዎች የሚቆጠሩት ቤት ንብረታቸውን ተነጥቀው እንዲፈናቀሉ ሆነዋል። በአጠቃላይ በግንቢ ከተማና በአካባቢው ይኖሩ ተነበሩት አማሮች የንብረት ይዞታ ውስጥ ተ 200 ሚሊዮን ብር በላይ የሚገመት ንብረት ወድሟል። ተዚህ በተጨማሪም በግንቦት 6 ቀን 2006 ዓ.ም ምረት የአካባቢው የኦህዴድ ካድሬዎች በአማራ ተወላጆች ላይ የጅምላ ጭፍጨፋ ፈጽመዋል። ተሰቡ ስሪ ወረዳ ምስራቅ ወለጋ 200 አማሮች ይህ ሀገር የናንተ አይደለም አገራችሁ ግቡ ተብለው ሀብት ንብረታቸውን ተነጥቀው ተባረዋል። በወለጋ በአክራሪ ኦሮሞዎችና በኦህዴድ ካድሬዎች አማካይነት በአማሮች ላይ በስፋት የሚፈጸመው ግፍ አሁንም ያልተገታ መሆኑን የመገናኛ ብዙሃን እስካለፈው ሳምንት መጨረሻ ድረስ የዘገቡት ጉዳይ ነው። በዘንድሮ ዓመት በ2006 ዓመተ ምህረት ብቻ የትግራይ ወያኔ ካድሬዎች ህገወጥ ግንባታ አካሄዳችኋልና ቦታችሁ ለልማት ይፈለጋል የሚሉ ሰንካላ ምክንያቶችን በመደርደር በአዲስ አበባ፣ በጎንደር፣ በባህር ዳር፣ በደብረ ማርቆስ፣ በደሴ፣ በሐረር እና በሌሎችም ከተሞች በሺዎች የሚቆጠሩ ቤቶችን በግሬደርና በሰው ኃይል አፍርሷል። የትግሬ ወያኔዎች በየአመቱ ይህን አረመናዊ ድርጊት የሚፈጽሙት ሆን ብለው የክረምት ወቅት ጠብቀው ነው። የዚህ ድርጊት ቀዳሚ ተጠቂዎች ደግሞ አማሮች መሆናቸው ይታወቃል። በአንድ ቃል በዛሬቱ ኢትዮጵያ አማራው በየለቱ የዘር ማጽራትና የዘር ማጥፋት ወንጀል የሚፈጸምበት ቀኑ የጨለመበት ድምፁ ሰሚ ያጣበት ግፉን ተመልካች ያላስተዋለበት ጊዜ ሆኗል። ሀ በአማራው ላይ በሚደርሰው ግፍና በደል የተቃዋሚ ድርጅቶች እርምጃ በሚያሳዝን ሁኔታ በኢትዮጵያዊነት ስም የተደራጁት የፖለቲካና የሲቪክ ድርጅቶች እንኳን ስለ አማራው ችግር ተቆርቁረው የሚያደርጉት ረብ ያለው ሥራ የለም። በአማራው ላይ የሚፈጸሙትን ግፎችና በደሎች በአማርኛ ተናጋሪዎች ላይ የደረሰ እየተባሉ የሚሰጡት መግለጫዎች ዛሬ የአማራውን ህልውና ሆን ብለው የሚክዱ መሆኑንና ለችግሩም የሚሰጡትን ዝቅተኛ ግምት በገሃድ ያሳያል። አራት አማራው ኢትዮጵያዊነትን ሳይለቅ በአማራነቱ የመደራጀቱ አስፈላጊነት አሁን ያለውን የአማራውን ጉዳይ ሆን ብሎ የማጣጣል ሁኔታ መለወጥ የሚቻለው የአማራው ልጆች ተደራጅተው አለንልህ ሲሉትና ተጠላቶቹ አንጻራቻ ወይም ጉቢ ኃይል ሲፈጥሩ ብቻ እንደሆነ የምክር ቤቱ አባላት ባደረጉት ሰፊ ውይይት ሙሉ በሙሉ ተስምምነት ላይ ደርሰዋል። ስለሆነም ሞረሽ ወገኔ የአማራ ድርጅት የጀመረውን አማራን የማደራጀት ተግባር አጠናክሮ እንዲቀጥል አባላትና አካላትም ሳይሰለቹና ሳይታክቱ የእያንዳንዱን አማራ በራፍ በማንኳኳት የድርጅቱ አባል እንዲሆን ድርጅቱንም በእውቀት በገንዘብ በመረጃና በመሳሰሉት እንዲደግፍ እንዲያደርጉ ጥሪውን ያስተላልፋል። አማራን ተፈጽሞ ጥፋት እንታደጋለን። ፈለገ አስራት የትውልዳችን ቃል ኪዳን ነው። ኢትዮጵያ በጀግና እና ቆራጥ ልጆቿ መስዋዕትነት ታፍራና ተከብራ ለዘላለም ትኖራለች።
የኢትዮጵያነት ህብረት እውን ለማድረግ ይቻል ይሆን ወይ? የትግራይ ያኔ የከፋፍለ ግዛ ፍልስፍና የሥርዓት ገመንግስት ሆኖ በግዳጅ በራሳችን ላይ ከተጫነብን ወዲህ የኢትዮጵያ ህዝብ ለብዙ መከራዎች ተጋልጧል። በግፍ ተጨፍጭፏል። አዳኝና ተከላካይ አጥቶ በገደል ተወርሯል። ኢትዮጵያዊ ድርጅት እንዳይፈጠር ሴራዎች ተካሂደዋል። ለሀገር ህልውና የቆሙ የፖለቲካ ስብስቦች እንዳይኖረን ዘመቻ ተካሂዶብናል። በትግሬው ያኔ የተደፈረውን ተደፍሮም የተጎዳውን የኢትዮጵያዊነት ክብርና ሉዓላዊነት መልሰን በጃችን ውስጥ ለማስገባት እንዳንችል ዓለም አቀፍ የጸረ ኢትዮጵያ አድማ ቡድን ብዙ ነዋይ እያፈሰሰ ነው። የትግሬው ያኔ ከዚህ ዓለም አቀፍ የሰይራ ቡድን ጋር ቀጥተኛ ትስስር ስላለው ሙሉ ተጠቃሚ ሆኗል። የሀገራችንን ታሪክ ለማጥፋት የተነሳ የጥፋት መልእክተኛ ከ8ና 9 ዓመታት በፊት ማሸነፍ የሚቻልበት የኢትዮጵያዊነት መንፈስ ከጃችን ካመለጠን ወዲህና ወያኔ ደረሰበትን አሳፋሪ ሽንፈት ባርሜናዊነት ተነሳስቶ በፈጸሙ ጭፍጨፋ ስልጣኑን ከነጠቀበት ወቅት አንስቶ ዓለም አቀፍ የጸረ ኢትዮጵያ ሴራ በይበልጥ ከወያኔ ጋር ተሳስሯል። ይህም በመሆኑ የትግሬ ወያኔ አገዛዝ የፈለገውን ለማድረግና ወታደራዊ ጥቃቱን በሚመርጠው ኢላማ ላይ ለማሳረፍ ተው የሚለው አለመኖሩ እየተቀመው መጥቷል። በህዝብ ድምጽ ተሽመድምዶ ውስጡ ተፍረክርኮ ግብአተ መሬት ሊገባ የተቃረበውን ያዳነው የሴራ ቡድን ከሃዲዎችን አሰልጥኖ በዓለም ዙሪያ በትኗል። ጸረ ኢትዮጵያ ፕሮፓጋንዳ የሚያስተላልፈው አውታር በመፍጠር ዲያስፖራው እንዲጃጃል አድርጎታል። የትግሬው ያን ያገዛዝ በኢትዮጵያ ገድል ላይ ከፍተኛ በደል ያደረሰ እንዲገዛ የፈቀደው ዓለም አቀፍ የሴራ ቡድን የቅኝ ገዢዎችን ፖለቲካዊ ሪዮት ዓለማዊ ተጽዕኖ በአፍሪካ ቅስሙን የሰበረውን ኢትዮጵያዊነት ክፉኛ ተበቀለውታል። የኢትዮጵያዊነት መንፈስ አፍሪካዊነት በየትኛውም ዓለም ዙሪያ ከሚኖሩ ሰዎች ጋር በኩልነትና ከመከባበር ጋር እንዲዛመድ ወሳኝ አስተዋጽኦ ማድረጉንና ለአውሮፓውያን ውርደትን በማኮናነብ እኛን ተመስለው የሚበቀልላቸውን አገዛዝ በመፍጠር አምባገነናዊውን የትግሬ ወያኔ አገዛዝ አይዞ እያሉት ነው። የትግሬ ወያኔ የመተላለቂያ ህገ መንግስት ከኢትዮጵያም አልፎ ወደ ቀሩት አፍሪካ ሀገሮች እንዲዛመት አዲስ የቅኝ ገዢዎች ሪዮት ዓለም ፍላጎት ለመሆኑ ገሃድ የሆነ መጥቷል። ከትግሬ ወያኔ አገዛዝ ዘመን ቀደም ባሉት ጊዜያቶች ኢትዮጵያ በአፍሪካ ሀገር የጸረ ቅኝ አገዛዝና የጸረ ኢምፔሪያሊስት የነጻነትና የኩልነት ትግል ጥርጊያውን ያመቻቸች አኩሪ አገር ሆና ቆይታ ነበር። ኢትዮጵያን በነጻነት ጦራነቷ ሲመኩባት የኖሩት የአፍሪካ ሀገሮች በኮሎኒያሊስቶች የተደፈረና የተንኳሰሰ ክብራችንን ለማስመለስና ራሳቸውን ችለው ተከባብረውና ተቻችለው ለጋራ ብልጽግና ደህንነታቸውን ለማረጋገጥ ነጻ አገር የነበረችው ኢትዮጵያ ያፈነጠቀችው የአፍሪካዊነት የታድሶ መንፈስ ጉልበት ሆናቸው ነበር። የካሃዲው ምንደኛ ቡድን ስልጣን ከወሰደበት ወቅት አንስቶ ግን ለመላው አፍሪካ ውርደትን ያኮናነበና ፈውስ የማይገኝለት የልዩነት ደዌ በሽታ አስተላላፊ ሆናለች። የአውሮፓውያን ቅኝ ገዢዎች በጦር ሜዳ ቅስማቸውን በመስበር አሳፍረው በመመለስ ለአፍሪካና ለቀረው ዓለም በቅኝ አገዛዝ ቀንበር በዘርና በቀለም ሲሰቃይ ለኖረው ሕዝብ ልዩ አርማና መመኪያ ሆነው የኖሩት ትተውልን ሄዱትን በደም የተገነባ ድንቅና ውብ ታሪካችንን ወርሰን በእኛ መካከል አድሮ የአንድነታችን ምሰሶ እንዳይሆን የበየነብን ዓለም አቀፍ ሴራ ወያኔን ወልዶና አስታጥቆ ዘመቻ በማካሄድ የባዕዳን ተገዥ ከፋፋይ ቡድን በትረ ሥልጣኑን እንዲይዝ ከተደረገ ወዲህ እኛ ኢትዮጵያኖች በብሔራዊ መጎዳታችን ዙሪያ ጥቃቱን ለመከላከል የሚያስችለንን የእኛ የምንለው ድርጅት መገንባት አቅቶናል። ይህ የሆነበት ምክንያት አለው። እኛ ኢትዮጵያኖች ለአፍሪካና በቀረው ዓለም በቅኝ አገዛዝ ቀንበር በዘርና ቀለም ልዩነት ሲሰቃይ ለኖረው ሕዝብ ልዩ አርማና መመኪያ ሆነው የነበረውን የኢትዮጵያዊነት ታሪካዊ ትርጓሜ የተሟላ እንዲሆን ያደረገውን ብሔራዊ ኩራት በዙሪያችን እንዲያብብ መተባበርና ኢትዮጵያዊነትን ከፍ አድርጎ መያዝ መሆኑን አርግፈን በመጣላችን ነው። አገራችንና ታሪኳን ሊያጠፉ በተነሱት ከሃዲ ምንደኞች ላይ ተነሳስተን በብስለትና በቆራጥነት ታግሎ ለማሸነፍ የሚያስችል ብቃት የሚሰጠንን ኅብረት ለማምጣት ስላቃተን ነው። ይህ ትውልድ ኢትዮጵያዊ ብሔራዊ ስሜት በተቀዳሚ ለእናት አገርና ለሕዝቧ ፍቅር፣ ለአገር ዳር ድንበርና ሉዓላዊነት ከቀደምቱ አባቶቻችንና እናቶቻችን የተረከብነውን ይዘን ለማቆየት ያለብንን ኃላፊነትና ግዴታ በመዘንጋታችን የከፋፋይ ፍልስፍናዎች ምርኮኞች ሆነናል። በዚህ ትውልድ የተከሰተው ለብሔራዊ ክብር ታማኝ አለመሆን የማንነት ቀውስ አህጉራዊና ሕዝባዊ አደራን ለመቀበል የሚችል የድርጅት ብቃት ለመገንባት አለመቻሉ በተለይም የደረሰውን ብሔራዊ መጎዳት ስንመረምር የትግሬ ወያኔ አገዛዝ ብቻ በመርገምና በማወገዝ ተወስኖ አይቆምም። በዋነኛነት ከዚህ ከዘመኑ የተረገመ የትግሬ ወያኔ አገዛዝ ፍልስፍና ጋር የቅርብ ግንኙነትና ዘምድና ያላቸው በአምሳያው ተመስርተው ኅብረተሰቡን ለበለጠ ጥላቻና መቃቃር እንዲቆራኝ ያደረጉ የስም ተቃዋሚዎችም አብረው ተጠያቂዎች እናደርጋቸዋለን። ኢትዮጵያዊነት ለበለጠ መጎዳት እንድትዳረግ የተደረገችው አንድነታችንን ለመናድ፣ ህልውናችንን ለመዳፈር ማንነታቸውን ክደው በሚንቀሳቀሱ የጸረ ሕዝብና አንድነት ድርጅቶችን ደፍረን ለማጋለጥና ለመታገል ብቃት በማጣታችን የነጻነት ትግሉ ውስብስብ ችግር ውስጥ እንዲገባ አድርገነዋል። ኢትዮጵያዊነት የህሊናና የሞራል ብቃት፣ የሥነ ልቦና መሰናዶ ልቆና መንጥቆ ለኢትዮጵያ ሕዝብ ቀጣይ ትግል አስተማማኝ ሁኔታን ለመፍጠር የሚያሳየው መነሳሳት በተደጋጋሚ እንቅፋቶች ገጥመውታል። ኢትዮጵያዊነት የክብር መገለጫ፣ የአንድነታችን መሠረት፣ የአገር ህልውና ማረጋገጫ፣ ለብሔራዊ ነጻነት ማስጠበቂያ አድርገን በመንፈሱ የምንመራ ወገኖች ይሆን ከትግሬ ወያኔ አገዛዝ የጸረ ኢትዮጵያ ባህሪ ጎን በመቆም አገር አፍርሰን ሕዝብ አፈናቅለን ጥላቻን ሰብከን ኢትዮጵያዊነታችንን ክደን እንደራደራለን የሚሉትን ሁሉ ለመቀበል ስለምንዳዳ ነው። ኢትዮጵያዊነት ድፍረት ጎሎታል። በመሆኑም ላለፉት 8 እና 9 አመቶች ውስጥ አህጉራዊ አደረን ለማያዝ ብቃት ያላቸው ስብስቦች የኢትዮጵያን ህዝብ ለዲሞክራሲ ለነጻነቱና ለሰብአዊ መብቱ መከበር የሚያደርጋቸውን መስዋዕቶች ለብሔራዊ ነጻነቱ ኩሩ ለአንድነቱ ተቆርቋሪ በሆነ ድርጅት አመራር ስር እንዲሆን ለማድረግ የሚደረጉ ጥረቶች ሁሉ ከንቱ የሆኑ መጥተዋል። ኢትዮጵያዊነት በህብረት ጥሪ ስም የደነዘዘ ነው። በተከታዩ ማዳዲስ ውስብስብ ችግሮች ውስጥ እየገባ ነው። ኢትዮጵያዊነት መንፈስ ያገር ፍቅርና አንድነት ለወገን መቆምን የብሔራዊ ኩራት መገለጫ የምንላቸው የታሪካችንና የኢትዮጵያዊነት የስነ ልቦና መገለጫዎቻቸው ዙሪያ በአገር ፍቅር መንፈስ የተላበሰ ብሔራዊ ኩራታችን ዙሪያ ማፈግፈግ እየተደረገ ነው። ኢትዮጵያ እንድትጎዳ የተደረገችውና ለጥቃት የተጋለጠችው ልጆቿ በክህደት በአዳዊ አመለካከት ውስጥ መዘፈቅ ያስከተለው መዘዝ ብቻ ሳይሆን አድርባይነትና ባንዳነት እንደ ደዌ በሽታ ስለወረሰንም ጭምር ነው። በአገራችን ትምክተኝነትና ዘረኝነት ሰብአዊነት ያጣ የከረበ ቂም በቀልን እያስፋፋ ለትውልድ ቁርሾ እየተወ በመሄድ ላይ መሆኑን ማንኛውም ጤነኛ አእምሮ ያለው ሰው ይመሰክራል። ያንድ አገር ሕዝብ አብሮ መኖርና የማንነታችን መገለጫ ኢትዮጵያዊነት በጥላቻ እንዲበረዝ ፍጥጫና ጠብ እንዲሰፍን የበቀል እርምጃ እንዲስፋፋ ባጥፍተ ጥፋት ልዕኮ የተንኮል መረቡን የዘረጋው አምባገነናዊ የትግሬ ወያኔ አገዛዝ ከዛሬ ድረስ በስልጣኑ ላይ ቁጥጥ ብሎ ሊቆይ የቻለው በአምሳያው ተፈልፍለው የሚንቀሳቀሱ ድርጅቶች የኢትዮጵያዊነት ስብስብውን እንዳይሆን ያገዛዙን ባህሪ ወርሰው ስለሚሰሩ ነው። የለየለትን የህልውናችን ባላንጣ የትግሬ ወያኔ አገዛዝ ከነምናምኑ ለማባረር በቅድሚያ በኢትዮጵያዊነት የጋራ ሀብት በሆነው የአንድ ህዝብ ውህደት የማንነት ጽናት ጠንካራ ብሔራዊ ነጻነት ስሜትና ወገንተኝነት መንፈስና አመለካከት ላይ ተመርኩዞ በጸረ ኢትዮጵያ ስብስቦች ላይ የበላይነት ስንይዝ ብቻ ነው። ኢትዮጵያዊነት ራሱን አንኳሶና ዝቅ አድርጎ ከጎጠኞች ጋር በማበር የትግሬ ወያኔን አገዛዝ ተደራድሬ ኢትዮጵያን ከአንቀጽ 39 ነጻ አወጣለሁ የሚለው ቀቢጸ ተስፋ የጸረ ኢትዮጵያዊ ባህሪ መገለጫ ነው። ላለፉት 23 ዓመታት ያላጠናቀቅነውና ትልቁ አጀንዳችን ኢትዮጵያዊነትን የድርጅት ብቃቱን በተግባር መግለጽ አለበት በሚለው ጥሪ ይተጋለላል። ይህ ብሔራዊ ስሜት አድጎና በልጽጎ በ2005 ወይም በ1997 በአርሜኒያዊው የትግሬ ወያኔ አገዛዝ ከተጠቃበት ጊዜ አንስቶ በኢትዮጵያዊነት መሪ ቃል የሚመራ ከፍተኛ የሞራልና የህሊና መሰናዶ በውስጡ ያካተተ ድርጅት ለመፍጠር አልተቻለም። ኢትዮጵያዊነት አለን የሚሉ በዲያስፖራው ታግዘው አገር የለሽና የማንነት ጥቃት ከደረሰባቸው የጎጠኞች አቀንቃኞች ጋር በመጠጋት የድርጅት ፍቅር እንጂ የግለሰብ ነጻነት መቅደም የለበትም በማለት የመሰረቷቸው ስብስቦች ለኢትዮጵያዊነት ትግል ጋሬጣና እንቅፋት በመሆን ተጽዕኖ ከማሳደር አልተቆጠቡም። ኢትዮጵያዊነትን የመሰባሰቢያ መርሆች በጥላቻ በርዘውታል። ከቅርብ ጊዜ ወዲህ በበቀል እርምጃና ለቂም በቀል ቅስቀሳ ብሎ የትግሬ ወያኔ አገዛዝ የሚያደርጋቸውን ጸረ ሕዝብ ተግባሮች እንዲሁም የልዩነት መርዝ ከሚበቃቸው በላይ በመጨለጥ የንጨራረስ ጥሪ የሚያደርጉትን የካድሬዎቻቸውን ወንጀሎች እንኳን ለማውገዝ ቀርቶ ተው ለማለት ብቃት አጥተዋል። የትግሬ ወያኔ አገዛዝ ጸረ ሕዝብ ሕገ መንግሥታዊ አወቃቀር ተከትለው የተዋቀሩ የጎሳ ድርጅቶች በአገዛዙ ቀስቃሽነትና በውስጣቸው ባደረው የጥላቻ መንፈስ ላይ ተንተርሰው የሚፈጽሙት ወንጀል በአገሪቷ ላይ ድርብ በደል እየሆነ ተከስቷል። በአንድ ብሔር ላይ የተነጣጠረ የእልቂት ዘመቻ በመሆኑ ኢትዮጵያዊነትን ጣምራ ጠላቶች ገጥመውታል። የትግሬ ወያኔን አገዛዝ መቃወም ብቻ በራሱ በቂ ሆኖ ከኢትዮጵያዊነት ራዕይ ጋር አብረው የማይራመዱ ጎጠኛ ድርጅቶች ጋር ሆነን የአገር ፍቅርና ጠንካራ ብሔራዊ የነጻነት ስሜትና ፍላጎትን የሚያስተናግድ የኢትዮጵያዊነትን ተሐድሶ መንፈስ እናሰፍናለን የሚለው ቅዠት የክህደት መልእክት ነው። ለኢትዮጵያዊነት መሪ ቃል መገዛት ማለት የኢትዮጵያን አንድነት፣ የሕዝቧን ፍቅርና አብሮ መኖር በማናጋት የበቀል እርምጃ የሚያነሳሱት ላይ የማያወላውል አቋም መያዝና በተግባር መተርጎም ማለት ነው። ዛሬም እንደ ቀደምቱ ጊዜያቶች ሁሉ የትግል አጋሮች ይፈላለጉ፣ ይገናኙ፣ አብረው ይስሩ የሚለው ጥሪ እየተደመጠ ነው። ኅብረቱም ሆነ ትብብሩ ለአገር ለወገን ክብር አብሮ መቆምን የሚያስቀድምና የኢትዮጵያን ሕዝብ ሉዓላዊነትና አንድነት በማይታጠፍ መልኩ የሚያስከብር መሆን አለበት የሚለው አመለካከት ተሽሮ በኢትዮጵያዊነት መሪ ቃል የማይመሩትም ተቀናጅተው በዋናው ጠላት የትግሬ ወያኔ አገዛዝ ላይ ክንዳችን ማንሳት እንችላለን የሚለው ብዥት እየተንሸራሸረ ነው። ኢትዮጵያዊነት የክብር መገለጫ የህዝብ መሰባሰቢያና የአንድነታችን መገለጫ በሆነ መርሆ መመራት እንደማያስፈልግ እየተሰበከ ነው። ከትውልድ ትውልድ ሲወርድ ሲዋረድ የመጣው የኢትዮጵያዊነት የስነ ልቦና ድምር ውጤት የሆነው ንቃተ ህሊና የአንድ ህዝብ፣ የአንድ አገር፣ የአንድ መንግሥት በሚል ራእይ ይጠቃለላል። በመሆኑም ይህን ነባራዊ እውነት እየሻሩ ለራሳቸው ዓላማ ማሟያ አድርገው ስለያዙት በእውነተኛ የኢትዮጵያ ልጆች አእምሮ የሚጉላላውን ኢትዮጵያን የማዳን ጥሪ እውን ሊሆን አልቻለም። የትግሬ ወያኔ አገዛዝ ፍልስፍና በልዩ ልዩ ስብስቦች ስም መራባቱን ማስቆም ይኖርብናል። እኛ ኢትዮጵያኖች ከፍተኛና ላቅ ባለ የህሊናና የሞራል ተመክሮዎች ላይ ተመስርተን ጎጠኞች ሰርገው ለመግባት በኢትዮጵያዊነት ላይ ዳግመኛ በደል እንዲፈጽሙ መፍቀድ የለብንም። የኢትዮጵያዊነት ማዕከል ይኑረን ስንል አንድና አንድ ነው። የኢትዮጵያ ሕዝብ ደህንነትና ሕይወት ያገባኛል የሚል ጤናማ አእምሮ ያለው ወገን ሁሉ በአንድ ብርቱ ጉዳይ ላይ መስማማት ይኖርብናል። ለኢትዮጵያዊነት ስሜትና ጭንቀት፣ ለአገር ሕልውና ታማኝነት ያለን ወገኖች ቅን የአገር ስሜትና ፍቅር አለን ካልን በኢትዮጵያዊነት ትግል ላይ ከመንደርተኞችና ከጎጥ ድርጅቶች ማዕከል ራሳችንን ማራቅ ይኖርብናል። የኢትዮጵያዊነት ትግል ማለት ወያኔያዊ ፍልስፍናንና የልዩነት ደቀ መዛሙርቶች በሕዝብ ኃይል መቅጣትና ከአገራችንና ከአፍሪካ ምድር እንዲጠፉ መታገል ማለት ነው። ኢትዮጵያና ኢትዮጵያዊነት በቆራጥ ልጆቿ መሥዋዕትነት ይጠበቃል።
አርማጮቻችን የኢትዮጵያ አንድነት ሬዲዮ ሳምንታዊ ፕሮግራም ለማጠናቀቅ ጥቂት ደቂቃዎች ይቀሩናል። የዛሬውን ፕሮግራም የመራነው ንጉሥ ታምራት ወርቁ ሞላ፣ እኔም ተኩላ ወርቁ። በሚቀጥለው ሳምንት በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ፣ ደህና ሰንብቱ እንላለን። በዚሁ እንሰናበታችኋለን። ድል ለኢትዮጵያ ሕዝብ። Yeah.
ኪዳን